The Voice of America.
የኢትዮጵያ የክብር ቆንስል በክሊቭላንድ ኦሃዮ።
የኢትዮጵያ መንግስት የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን የክብር ቆንስል አድርጎ ሾሟል። በአዲሱ ሹመታቸውና በሚጠብቋቸው ስራዎች ላይ ሰለሞን አባተ አነጋግሯቸዋል። መስመሩን ለነሱ ለቀቀለው።
አመሰግናለሁ ጽዮን። ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን ዋሉ? እንደምን አመሹ?
ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንደምን ዋልክልኝ? እንዴት አመሸህ?
እግዚአብሔር ይመስገን። የዛሬው ጥሪዬ ከወትሮው ለየት ያለ ነው። ወትሮ ለማብራሪያ ጉዳዮች ከፖለቲካ ሳይንስ ጋር ትንታኔ የሚፈልጉ ምሁራዊ አስተያየት የሚፈልጉ ጉዳዮችን ነበረ ወደ እርሶ እየያዝኩ የምመጣው። የኢትዮጵያንም ሆነ ዓለም አቀፍ ጉዳዮችንና ትንታኔ የሚያስፈልጋቸውን ነበረ። ዛሬ ግን በግል እርሶን የሚመለከት ጉዳይ ለማንሳት ነው የደወልኩት። እርሶን የሚመለከት ስል ይህንንም ያህል የግል አይደለም፣ የሀገርም ጉዳይ ነው። እርሶ በቅርቡ የኢትዮጵያ መንግስት የክብር ቆንሲል እንዲሆኑ በአካባቢው ባሉበት አካባቢ ሹመት ይሁን ኃላፊነት ያስረዱኛል እንደ ተሰጦት ሰምቻለሁና፣ ለመሆኑ የክብር ቆንሲል ማለት ምን ማለት ነው? እስቲ ከዚህ ትንታኔ እንነሳ።
እሺ፣ አቶ ሰለሞን ለጥያቄህ አመሰግናለሁ። መረጃ ትክክል ነው፣ እንዳልከው ነው የሆነ። ክብር ቆንስላ የሚለውን ስራዬን በኦፊሴል ከማርች አንድ እንደ አውሮፓ አቆጣጠር ጀምሮ በዚህ አካባቢ ጀምሬያለሁ። እንዲሁም አንድ ሁለት ኤቨንቶች ላይ ተሳትፌያለሁ። የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማሲያዊ ግንኙነት ውስጥ የሚሰጥ አፖይንትመንት ወይም ሹመትና ስራ ኃላፊነት ነው። ሀገሮች እርስ በርሳቸው የእነሱ አገር ዜጋ ያልሆነ ሰው ይጠቅመናል ብለው እስካመኑ ድረስ ያንን ሰው በራሳቸው መመዘኛ ከመዘኑ በኋላ ለዚህ ስራ ይጠይቁታል ማለት ነው። ይሄ የሚደረገውም የተለያዩ መመዘኛዎች አሉ። ያ ግለሰብ ወይ ያቺ ግለሰብ ለአገሩ፣ እኔ ለምሳሌ በኢትዮጵያ ነው ኢትዮጵያ የተቀበረው እና እንግዲህ ሁለት ዜግነት በአሜሪካና በኢትዮጵያም ስለማይፈቀድ እንግዲህ ያለው እድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ቆንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው ማለት ነው። ክራይቴሪያው እንግዲህ ከግል አካባቢ ከግል ጠባይ እስከ በምን አኳያ በምን ፈርጆች ሊያግዝ ይችላል በሚል ሁኔታ መመዘኛ ይደረጋል። ባክግራውንድ ቼክ፣ ክሪሚናሊቲ ቼክ ሁሉ ይደረጋል።
የወንጀል ተግባር እና እንደዚህ አይነት ችግሮች ካሉበት በሚል ነው ግለሰቡ።
ትክክል። እሱ ሁሉ ይታያል። አመት በላይም ነው የሚፈጀው። የፈጀውም እንግዲህ ምንድን ነው ጥያቄው ከዛ በኩል ነው የሚመጣው። ይሄ
ከኢትዮጵያ መንግስት?
አዎ፣ እንግዲህ በኤምባሲያችን በኩል ማለት ነው። ይሄ ለእኔ ትልቅ ክብር ነው። እኔ እንደ ትልቅ ክብር አድርጌ ነው የምወስደው። ተጨማሪ ስራ ነው በነገራችን ላይ ከነባራዊ ስራ ላይ እና እንደ ክብር የምቆጥረው ምንድን ነው እንኳን ተጠይቀንና ሳንጠየቅም ለሀገራችን እንሰራለን። በዚህ ስራ ደግሞ ለስራው አዲስ አይደለሁም ብዬ ገምታለሁ። ብዙ አመት ሰርቻለሁ።
አዎ፣ ምክትል አምባሳደርም ሆነው ሰርተዋል እዚሁ ዋሽንግተን እና አዲስ አይደለም ለእርስዎ።
አዎ ትክክል። ያም ስለሆነ መጠየቅም ደግሞ አያስፈልግም። እኔ በግሌ ብትጠይቀኝ ማም ነው ዲፕሎማቲክ ስራዬን ብሮ ሳቆም እለት በእለት እንደ ማንኛውም ኢትዮጵያዊ ለሀገሬ የተቻለኝን አደርጋለሁ። ይሄ ግል ቃል ኪዳን ለራሴ እድሜ ልኬን እና በግድ መንግስት ጥያቄ አያስፈልግም። ዲፕሎማቲክ ስራዬንም ቋጭቼ እንደገና ግል ህይወቴ እዚህ አሜሪካን ሀገር ስመለስ በየዕለቱ በተቻለኝ ብዙ ነገሮች ለማድረግ ሞክሬያለሁ። አካባቢ በኮሚኒቲውም ቤተክርስቲያንም በማቋቋም ካልቸር፣ በሌላም ኢትዮጵያን በተመለከተ ብዙ ገለጻዎች፣ ሌክቸሮች መስጠት በተቻለኝ መረጃ መስጠት በግሌ ይህንን ሁሉ ሳደር ቆይቻለሁ። እስከ መጨረሻው እቀጥላለሁ። ይህም አይገድበኝም እና እዚህ ላይ ተመስርቶ ነው እንግዲህ ጥያቄ የመጣው። የሀገርም ጉዳይ ነው። በሀገር ጉዳይ ማንም ይሁን ማንም ግልጋሎቴን የሚችለውን ጠጠርም የወረወረ እንደሚባለው በተቻለ ለማገዝ ድሮም ቆርጬ የተነሳሁ ነኝ እና እኔ እንደ ክብር ወስጄው ይህንን ኮል በልህ ይህንን ጥሪ ተቀብዬ ስራዬን በተጓዳኝ አሁን በሰፊው እየሰራሁ ነው እልሃለሁ።
ለመሆኑ የሚያገኙት ክፍያ አለ ከኢትዮጵያ መንግስትም ይሁን ከማንም ለዚህ ስራው?
በኢንተርናሽናል ህግ መሰረት አንድ የውጭ ሀገር ዜጋ ተከፍሎ አይሰራም። ኦነራሪ የሚባለውም ለዚህ ነው። የክብር ቆንስላ ደሞዝ የለህም። ሙሉ ጊዜህንም መቶ በመቶ አትሰራም፣ ግን እንደ ፍላጎትና እንደ ኮሚትመንት ይሄዳል። እንዳንተ አስተሳሰብና አላማ ይሄዳል። ደሞዝ የለውም፣ ግን ብዙ ሀገሮች የሚያደርጉት ስራ ማስኪያጃ ገንዘብ ቶክን የሆነ ለፋክስም፣ ለጉዞም፣ ለጋዝም ለምን የሚሆን አንድ የተወሰነች ገንዘብ ሊመደብና ሊሰጥ የሚችል ይመስለኛል። ግን ከኢትዮጵያ ሀገር እኔ ምን የምጠብቀው ነገር የለም። ታዳጊና ገና የምትታገል ሀገር ናትና መስጠት በሚገባን ጊዜ ይህናንተ ብሎ መጠየቁ ማርኪንግ ተገቢ አይመስለኝም። ካለ ምሰየው ማስበውን በተለያዩ ሁኔታ ሊገፋልኝ ይችላል። ግን በመሰረቱ ኦነራሪ ካውንስል የተባለ ሰው ሙሉ ክፍያ አለው። ሙሉ ክፍያ ካለው ከአሜሪካ ህገ መንግስት ጋርም የሚጻረር ሁኔታ ሊመጣም ይችላል ማለት ነው። ለአንድ ሀገር ሶቨረን ራይት እና ሎያልቲ መገዛት ማለት ነው።
አዎ፣ ለሌላ ለአንድ ሉዓላዊ አሜሪካ ያልሆነ ሀገር መገዛት ማለት ነው። ታማኝ ሆኖ መገኘት ማለት ነው።
ትክክል።
ይሄ ይጻረራል የዩናይትድ ስቴትስን ህገ መንግስትና በዜግነቱ የገቡትን ቃል።
አዎ፣ ይህም ኢትዮጵያም ቢሆን አንድ አሜሪካ ለምሳሌ ኢትዮጵያ ሄዶ እዛም ሪቨርስን ብታደርገው ያው ነው። እና በቅድሚያ ደረጃ ፖለቲካ ያልሆኑ ስራዎች ላይ የሚያተኩረው ኦኖራሪ ኮንስሌት ብዙ ጊዜ
ወደዚህ እመጣለሁ፣ ዝርዝር ስራዎች ምንድን ናቸው ወደሚል ጥያቄ። አሁን እርስዎ አሜሪካዊ ሆነው እንግዲህ በዚህ ሁኔታ የክብር ቆንስላም ሆነው የኢትዮጵያ መንግስት እንደ ራሴ ኖት ማለት ይቻላል ባሉበት አካባቢ፣ ይሄ እርስዎን ዲፕሎማት ያደርገውታል?
አዎ፣ እንትን አለው፣ ደረጃ አለው። በቪየና ኮንቬንሽን መሰረት ፉል ኢሚኒቲ እና ፕሪቪሌጅ ሙሉ ለሙሉ የለውም፣ ግን ዝቅ ባለ ደረጃ ፕሪቪሌጅ አለው፣ ጥቅም አለው።
ሙሉ ባይሆንም የአንድ አምባሳደር ወይም የዛ አገር ዜጋ እንደሆነ ዲፕሎማት አይሁን እንጂ፣ ወይም አንዳንድ የደህንነት ጥበቃ መብቶች እንደዚህ አይነቶች ሙሉ በሙሉ አይከበሩ እንጂ የተወሰነ አለው ነው የሚሉኝ።
አለው፣ በስቴት ዲፓርትመንት የተመዘገበ ነው የሚሆነው። መታወቂያ አለው። ኢትዮጵያን ባንዲራ ማውለብለብ በህጉ መሰረት ይጠይቃል። ቢሮ ያስፈልጋል። ቢሮ ማቋቋም አለ። እኔ ክሊቭላንድ ነው አንድ ጊዜያዊ ቢሮ ያለው እና እዛ ላይ ባንዲራ ማድረግ ኢትዮጵያን ሙሉ በእንግሊዝኛ በአማርኛ ስሞች ሁሉም ይደረጋሉ። ፈንክሽን የሚያደርግ አትሊስት ስኬለተን በሆነ ሁኔታ ቢሮ ያስፈልጋል። ያ መሟላት አለበት። መኪናም ታርጋ እስከማውቀው ድረስ ለየት ያለ ኦኖሪ ታርጋ፣ ዲፕሎማቲክ ታርጋ ይኖራል።
ከመደበኛው የዲፕሎማቲክ ኮር ሰሌዳ የተለየ ማለት ነው?
አዎ፣ ግን የተመዘገበ። ከዛ ውጪ የኦኖሪ ቆንስላው ቢሮ አይፈተሽም። የማይፈተሸው በተለይ ከኢትዮጵያ ጋር ግንኙነት ያለው ፋይሎች፣ ምኖች የመሳሰለው ቢሮዬ፣ እሱን በተመለከተ ያለ ምክንያት አይበረበርም። ማንኛውም የፖሊስ አካል የፌዴራልም ሆነ የክልል ፖሊሶች፣ የወረዳም የካውንቲ ፖሊሶች የመተባበር ኃላፊነት ግዴታ አለባቸው። ኢትዮጵያን እንደሚወክል ስለሚታወቅ ስለምወክልም በተለያዩ ትላልቅ ስብሰባዎችና ኢቨንቶች ላይ የክልል ሸንጎዎች፣ የክልሉ ገቨርነር የመሳሰሉት የፐብሊክ ፋንክሽንስ ላይ ኢትዮጵያን ወክዬ መገኘት እንደገና የኢትዮጵያ መንግስት ካሰበ ከአዲስ አበባ ከዛው ከኤምባሲም ጋር እዚህ በመነጋገር በሚያስፈልጉ ስብሰባዎችና ቦታዎች ላይ ኢትዮጵያን ስፔሲፊካሊ ወክዬ መገኘትና መናገር፣ መረጃዎችን መሰብሰብ ማሰባሰብ፣ ከኤምባሲው ጋር ከቋሚ ዲፕሎማቶች ጋር በቅንጅት መስራት፣ በራሴ በስብና ላይ ጥበቃ የሚያስፈልግ ሆኖ ሲገኝ ይህንን ማስተራር ማሳወቅ እና ጥበቃ እንዳገኝ ማድረግ የመሳሰሉትን መለስ ያለ ጥያቄ ለመመለስ ፕሪቪሌጅ ልበልህ እና ፕሪቪሌጅ ይኖራል ማለት ነው።
ለየትኞቹ አካባቢዎች፣ ለየትኞቹ ስቴቶች ነው የእርስዎ ቆንስላነት የሚሰራው?
በመሰረቱ አሁን ትኩረት ሰጥቼ የምከታተላቸው አሁን በወቅቱ ባለሁበት ስቴት ነው። እሱም ኦሃዮ ነው። ኦሃዮ ከአሜሪካ በህዝብ ብዛትም በኢኮኖሚም ሰባተኛ ነው ከ50 ስቴቶቹ። እሱ ላይ ተመስርቼ ኦሃዮን እዚህ ሰሜን ሚሽገን፣ በስተ ምዕራብ ኢንዲያና፣ በስተ ደቡብ ኬንታኪ፣ በስተ ምስራቅ ደግሞ ምዕራባዊ ፔንስልቬኒያ ፒትስበርግን ይዞ እነዚህን አካባቢዎች የሚሸፍን ይሆናል። በጣም ሰፊ ሀገር ነው። ኢኮኖሚ ጥንካሬያቸውና እያንዳንዱ ስቴት ኦሃዮን አሁን ሚሽገን ብንወስድ ከንበል ከግሪክ ከሃንጋሪ ከአውሮፓ ሀገሮች ከራሳቸው ኢኮኖሚ ይበልጣል። አንዱ ክፍለ ሀገር ኢኮኖሚያቸው እነሱ ላይ ነው ትኩረት የማደርገው። እንግዲህ በፕሮግራም ራሴን እያስተዋወቅኩ ነው። መሰል የክብር ቆንስላዎች አሉ። ከቺካጎ ደቡብ ነው። ቺካጎንም ያልሸፍንም እና በየመድረኩ ራስን ማስተዋወቅ የከተሞች ከንቲባዎች፣ የክልል ሸንጎች ልበል የመሳሰሉትን ይሸፍናል። እነሱንም ፓብሊክ ፈንክሽን ማለት ነው። ሚዲያዎችን መቅረብ፣ መነጋገር የመሳሰሉትን ሁሉ የሚሰራበት ይሆናል። እንግዲህ ኢትዮጵያኖች ምን ያህል አሉ የሚለውን እዚህ የሚሸፍናቸው አካባቢ ስናስብ
እሱን
ከኦሃዮ ተነሳን እንደሆነ ክሊቭላንድ በርከት ያሉ የኢትዮጵያን ወገኖቻችን አሉ። ክሊቭላንድ በጣም ትንሽ ነው። ሌላ ዲትሮይት አካባቢ፣ ኢስት ላንሲንግ፣ አን አርበር፣ ኢንዲያናፖሊስ ኢንዲያና በርከት ያለው አሉ። ደቡብ ኦሃዮ ሲንሲናሪ ብዙ ኢትዮጵያኖች አሉ። ዴተን መለስተኛ የሆኑ ኢትዮጵያኖች አሉ። ሌላ ኮሎምበስም አዎ፣ 30,000 በላይ አሉ ኢትዮጵያኖች በግምት። ምስራቃዊ ፔንስልቬኒያ ፒትስበርግም አይበዙም ኢትዮጵያኖች አሉ። እና እነሱንም እንግዲህ እንደ አስፈላጊነቱ ክትትል የማድረግ የሚፈልጉትን መረጃ መስጠት፣ እገዛ የሚፈልጉ እንደሆነ ማገዝ፣ ሌላው ቢቀር እንደ አስፈላጊነቱ አሁን ቻይና በቅርቡ የሆነውን ሳሰማ አትቀርም። አንድ እህታችን በእጽ አዘዋዋሪነት የተከሰሰች እና ሞት ፍርድ የቀረበች አለች እዛ ለምሳሌ ትከታተላለች። እንደው አይበልና ማለት ነው ኢቨን እስር ቤት ውስጥ ያሉ በእንደ በእንደዚህ አይነት ሁኔታ የሚቸገሩ ቤተሰብ መረጃውን እስካመጣ ድረስ ራሱን እውቅና ከተገኘ ድረስ እነሱ ጉዳያቸው ምን ደረሰ፣ መብታቸው እንዲከበር፣ እንዳይበደሉ ይህን ሁሉ የማድረግ ሁሉ በጣም ኃላፊነት አለ ማለት ነው። እና የሚሸፍኑ አካባቢ እነዚህን አምስት ስቴቶች አራት እና አምስተኛው በከፊል ይመለከታል ማለት ነው።
እናንተ ለኢትዮጵያውያንም ይሁን ከኢትዮጵያ ጋር በተያያዙ ጉዳይ በምትሰጧቸው አገልግሎት እንደ ቪዛ እና የመሳሰሉ ስራዎችን ማከናወን ትችላላችሁ እንዴ?
በጣም ጥሩ ጥያቄ ነው። የኦነራሪ ኮንሱል ቪዛ መስጠት መብት የለውም። ያ መስጠት መብት የሚኖረው ቆንሱል ጀነራል መሆን አለበት። ለምሳሌ እኛ ሀገራችን ሎስ አንጀለስ ነው። እኔም ያኔ ኤምባሲ ዋሽንግተን ሰራ ነበር። ሎስ አንጀለስ ነው መጀመሪያ በምዕራብ ዩኤስ ቆንሱል የተከፈተ። ከዛ በኋላ ኒውዮርክ ሁልጊዜ ቋሚ መልክተኛ ጽህፈት ቤት ጋር
የተባበሩት መንግስታት ድርጅት ቋሚ መልክተኛ ማለት ነው።
ከእሱ ጋር የተያያዘ የቆንስላ ጽህፈት ቤት አለን። ዋሽንግተንም ራሱ ከኤምባሲው ጋር የተያያዘ አለ።
ሰሞኑን ደግሞ
ሚኒሶታ ሚኒያፖሊስ በአምባሳደር ደረጃ ተጀምሯል፣ ስራ ጀምረዋል። እና ለእነሱ አስተላልፋለሁ ጥያቄው ከመጣ መረጃ። ግን ሾርት ኦፍ ቪዛ መስጠት በሙሉ የሚገባው መረጃ ለማንኛውም ጠያቂ ኢትዮጵያዊ የት እንደሚያገኝ በምን መንገድ እንደሚያገኝ ካልገባውም መረዳዳት ማስረዳቱን ዱላ ቅብብሎች ነው ልበልህ። ለሚመለከታቸው አካላት ከዋሽንግተን ዲሲ ድረስ ችግርም ሲመጣ ለእነሱ ጋር የተነጋገሩ ችግሩን ለመፍታት መሞከር በዛ መልክ ነው የሚሰራውና ቪዛ ኦነራሪ ኮንሱሌት አይሰጥም።
የኢኮኖሚ ትብብርን፣ የባህል ልውውጥን፣ ንግድን፣ ኢንቨስትመንትን የመሳሰሉ ስራዎችን ታስተባብራላችሁ።
ትክክል። ይሄ ነው እንደውም ዋናው ስራዬ። ቅድምም ወደዛ እንደምንመጣ ነው የጠቆምከኝ። ዋናው ስራ ኦነራሪ ኮንሱሌት እዚህ ላይ ነው። ሞር ኢኮኖሚክ ዲፕሎማሲና ፐብሊክ ዲፕሎማሲና ከዳያስፖራ ጋር ነው። እሱን እንመጣበታለሁ። አሁን ለጊዜው ኢኮኖሚው ላይ ባተኩር ጥያቄ ለመመለስ ኢንቨስትመንት እድሎችን አነፍንፎ ማግኘት፣ ፖቴንሻል ኢንቨስተሮችን ፈልፍሎ ልበልህ ፈላልጎ ማግኘት፣ የንግድ ሰዎች ባለሀብቶችን ኢትዮጵያ ያለውን እድል የኢንቨስትመንት እድል ማስረዳት፣ በየመድረኩ በመገኘት በማስረዳት አሁን የዛሬ ሳምንት በኦሃዮ ትልቁ የሚባለው የስሞል ቢዝነስ እንትን አለ፣
የአነስተኛ
ድርጅት አለ። አዎ፣ እዛ ቀጠሮ ትልቅ ፕሬዘንቴሽን አለኝ። ኢትዮጵያ ውስጥ የአሜሪካ ባለሀብቶች ቢሄዱና ቢመጡ ምን እድል እንዳለ በኢንቨስትመንትና በመሳሰለ ቱሪዝም እንደገና እሱንም ያክላል። ቱሪዝም ቱር ኦፐሬተሮችንም ፕሮች ማድረግ
አስጎብኚዎችን
ለማጠናት አዎ፣ አስጎብኚዎቹን የኢትዮጵያን ደግሞ ኢሜጅ ለመቅባባት ሲያኑ ሁለተኛውን ኢሜጅ መስጠት ችግሩን እንደ ችግር እድሉን እንደ እድል እና ደግሞ ይሄ የተጣመመና ትክክል ያልሆነ ርዛት ድህነት የሚለውን ነገር በተመጣጣኝ ሁኔታ እና ተገቢውን አሁን ኢትዮጵያ ያለችበትን ተስፋ የሚሰጥ ሁኔታ በደንብ እያንጸባረቁ ገለጻዎችን ፓወርፖይንት የተደገፉ መረጃዎችን መስጠት፣ ፕሬዚደንቶች የቢዝነስ ኮርፖሬሽኖችን ቀጠሮ እየጠየቁ በማናገር ኢትዮጵያ ሄደው አንዳንድ ነገር ቢከፍቱ ምን እድል ምን አይነት ኮምፓራቲቭ አድቫንቴጅ እንዳላቸው የመሳሰሉትን ሁሉ ያካትታል ማለት ነው። እንደገና ደግሞ ኢትዮጵያ ቢዝነስ ሰዎች እንዲሄዱ ማመቻቸት እንግዲህ ኤምባሲውንም ዋናው እዚህ ተሰርቶ ከመጨረሻ ሙሉ ኤምባሲ ዱላ ቅብብሎች በማቅረብ የነጋዴዎች ልኡካን ከእነዚህ ስቴቶች በዛ ያሉትን እያሰባሰቡ ኢትዮጵያ ሄደው ኢትዮጵያ በአይናቸው በጭብጥ ሄደው ያለውን እድል እንዲያዩ ማድረግ ነው። ሌላው ብሮሹሮች የመሳሰሉ ኢንቨስትመንትን ፕሮሞት የሚያደርጉ የሚያበረታቱ ንግድን የሚያበረታቱ እድል ያለው ሁኔታ ደግሞ ማሰራጨት፣ ሄዶ ማናገር፣ እንደገና ደግሞ ለኢትዮጵያ ዋናው ማርኬት ኦፖርቱኒቲ መፈለግ ነው። ደግሞ በእኛ አይን ደግሞ ስናዋቱ ስለሆነ ኢትዮጵያ የምታመርታቸው ሁኔታዎች አሉ። ያው አግሪ ፕሮዳክቶች ናቸው። ነገር ግን ኦፖርቱኒቲዎቹን ማፈላለግ፣
የገበያ እድሎችን
ማፈላለግ፣ ጋዜጣ ላይ ሚዲያ ላይ በመውጣት ሬዲዮ፣ ቲቪ፣ ኒውስፔፐር፣ ጋዜጣም ላይ ጽሁፎች፣ አርቲክሎች በመጻፍ ኢትዮጵያን ማስተዋወቅ፣ ይሄ ሁሉ ይሸፍናል።
የትምህርት እድሎች፣ ስኮላርሽፕ የመሳሰሉ እነዚህንም ታካትታላችሁ።
ወደ እሱ ልመጣ ነው። አዎ፣ ትምህርት በሳይንስ ስፔስ ቴክኖሎጂ አለ። አርት፣ ካልቸር፣ ሳይንስ፣ በስፖርት
ስነ ጥበብ፣
በጤና መስክ ለምሳሌ ከአሜሪካ ሜዮ ክሊኒክ የሚባለው አለ። ሚድዌስት እዛው አንደኛና ሁለተኛ ክሊቭለንድ ክሊኒክ የሚባለው የዓለም መሪዎች ሳውዲ፣ ሁሉም ሌላውን ፕሬዚደንቶች መጥተው የሚታከሙበት ጤና እንትን ነው። አሁን ከነሱ ምን አይነት ግንኙነት ለመፍጠር መሞከር ነው። እውቀታቸውን ቴክኖሎጂ ትራንስፈር፣ የእውቀት ትራንስፈር እንዲደረግ መስራት ነው። ስፔስ ቴክኖሎጂ፣ መኪና ኢንዱስትሪ፣ የአቪዬሽን ኢንዱስትሪ ሁሉ አለ በየመስኩ እሱ እንኳን ከበድ ከበድ ያለ ቢሆንም ትምህርት እድል ማፈላለግ፣ የሳይንስ ቴክኖሎጂን ማፈላለግ፣ ሶላር በተለይ የመሳሰሉትን ነገሮች ጠቀሜታ ሆነው አፎርደብል ወይም
ተመጣጣኝ ዋጋቸው
በጣም ውድ ያልሆኑትን ለኢትዮጵያ ደግሞ የሚያስፈልገው ዝም ብሎ በጣም የማይሆኑ ግዙፍ ነገሮች ዋይት ኤሌፈንት ነገሮች ይባላሉ። ፕሮጀክቶች ሳይሆኑ
ግዙፍ የሆኑ ተግባር ላይ መዋል የሚችሉ አገልግሎት መስጠት የሚችሉ መሆን አለባቸው።
የሚችሉ በጥሩ ዋጋ መንግስትም አገራችንም አፎርድ የሚያደርጉት ቴክኖሎጂ ቀለል ባለ ሁኔታ አልዲ ላይ ስለሆነ አሁን የምንሸጋገረው የእርሻ ሌድ ኢንዱስትሪላይዜሽን ስለሆነ በዛ መልክ ነው እናፈላለን። እዚህ ላይ አንድ ብትፈቅድልኝ ሁለት ደቂቃ ሶስት ደቂቃ ያዛሪ ግን እዚህ አካባቢ ለምሳሌ አሁን እንደው ምን አይነት እድሎች ሊኖሩ ይችላሉ አሉስ ብንል፣ እንደምታውቀው አቶ ሰለሞን ፎርብስ የሚባል በየአመቱ የሚወጣ መለኪያ አለ። በዓለም ላይ በየኢኮኖሚክ ሴክተሩ እነማን እነማን ኢንዱስትሪዎች ናቸው ከዓለም አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ይመዘገባሉ። በፔትሮኬሚካል ኢንዱስትሪ፣ በጋዝ፣ በኢነርጂ፣ በኤርክራፍት ቴክኖሎጂ፣ በፋርማቲካል፣ በኢንሹራንስ እየተባለ በካታጎሪ ይመደባሉ። ይሄ እንግዲህ ፎርብስ 500 ይባላሉ በየአመቱ እና በግለሰብ ደረጃም የዓለም ቶፕ ቢሊዮኔሮች ተብለውም ያወጣሉ። ለነገሩ ይሄ ሁሉ አመዛዝን ሬሌቲቭ ነው፣ ግን ጠቋሚ ነው። በጠቋሚነቱ ባጋራና በዛ መልክ ብንወስደው እዚህ አካባቢ ምን አለ ለሚለው፣ ለምሳሌ በኦሃዮ ውስጥ በርካታ ቶፕ 500 ውስጥ የገቡ እና ያሉ ትልልቅ ኮርፖሬሽኖች አሉ። ክሮገር የሚባል አለ በምግብና በፓኬጂንግ፣ ፕሮክተር እና ጋምብል እዚህ ሀገራችንም ታዋቂነት ያለው ኩባንያ ስለሆነ፣ ምክንያቱም የእነሱ ፕሮዳክት በኢትዮጵያ በእያንዳንዱ ዜጋ ልበል በር ያንኳኳል። እዚህ ነው ኦሃዮ ነው ዋናው ፋብሪካውና ሄድኳርተሩ መሰረቱ። መልታናሽናል ኮንሱመር ጉድስ ኮርፖሬሽን ነው የምንለው። 65 ቢሊዮን ብር ነው ተርኖቨራቸው ያለፈው አመት። ለምሳሌ
በብዙ ሀገሮች ውስጥ የሚንቀሳቀሱ ናቸው።
125 ሀገሮች ይንቀሳቀሳሉ ቁጭን ለመናገር። ሌላ በኢነርጂ ደግሞ ማራቶን ፔትሮሊየም እዚህ ነው ሄድኳርተሩ። ኔሽን ዋይድ ኢንሹራንስ ይሄ መኪና ኢንሹራንስ ነው። ሜሲስ አሁን ብዙ ሜሲስ አለ አሁን ያለበት ቨርጂኒያ፣ ሜሪላንድ በሙሉ አሜሪካን ያካለ በሜሲ የሚባለው የልብስና ሪቴል። አሁን እኛ በቴክስታይል ኢንዱስትሪ ስለምንሰራ በብዛት እዛ ላይ ትኩረት ሀገራችን ስላደረገች ሜሲ ሲንሲናቲ ነው ሄድኳርተሩ፣ እዚህ ነው። ትልቅ ኮርፖሬሽን ነው። ሚሽገን ለምሳሌ ትንሽ እሱንም ለምሸፍል ከአሜሪካ ካሉት ሶስቱ ትላልቅ ኮርፖሬሽኖች ጀነራል ሞተርስ እና ፎርድ ሞተር ሞታውን እንለዋለን ዲትሮይት ነው ያለ። እነሱ 150 ቢሊዮን ዶላር ነው የአመት ተርኖቨራቸው። ዶ ኬሚካልስ ኬሚካል እና ኢንዱስትሪ እሱም እዚህ ሚሽገን ነው ያለው። ከዓለም 52ኛ፣ ጀነራል ሞተር 6ኛ፣ ፎርድ ሞተር እንደዚሁ ደግሞ ቶፕ 10 ውስጥ ነው ያሉት ሁለቱ። ይሄ እነሱ እንትን ያሉት እዚህ ሚሽገን። ኢንዲያና ሄደን እንደሆነ ሳሰማት ቀርም ኤሊ ሊላይ ኤን ኮምፓኒ ይባላል። ይሄ ግሎባል የሆነ ፋርማቲክል ኩባንያ ነው። ኢንዲያና ፖሊስ ነው። እኔ ካለሁበት 2 ሰዓት ተኩል መንገድ ይሆናል። እና አሁን እነሱ በ120 ሀገር በላይ ብራንች ያላቸው ሲሆኑ ፎርቹን ውስጥም እንደዚሁ በቢሊዮን ዶላር የሚያንቀሳቀሱ ቶፖች ናቸው። አንድ ከእያንዳንዱ አንዳንድ ልቀት ብዬ ነው ጊዜ ወሰድኩ። ምዕራባዊ ፔንስልቬኒያ ወሰድን እንደሆነ ክራፍት ሃይንስ ይባላል። ክራፍት ሃይንስ ይሄ በምግብ ፕሮዳክቶች ላይክ ቶማቶ ፔስት ልበልህ፣ በሱ ነው የሚታወቁት። አጀማመራቸውን በሱ እና ከምግብ ጋር ሪሌትድ የሆኑ ብዙ ባይፕሮዳክቶች እና ባይፕሮዳክቶች ይሰራሉ። አሁን እነሱ እርሻና ሴማይ ፕሮሰስ እርሻ እና ፊኒሽድ የእርሻ አግሪካልቸራል ጉድስ ነው የሚሰሩት። የምግብ
በከፊል ያለቁና ሙሉ በሙሉ ያለቁ የእርሻ ምርቶች
የምግብ ምርቶች ናቸው። ሌላ ከዛ አካባቢ ፒትስበርግ፣ ምዕራባዊ ፔንስልቬኒያ አካባቢ የዩናይትድ ስቴትስ ስቲል
ከባድ ብረታ ብረት ማምረቻ፣
ሬልዌይ ምን ብረት ከመላው ዓለም እንትን የሚሉ ለሬልዌይ ሬልዌ ጋር የተያያዘ ኢንጂኖች ብዙ እድሎች አሉ። እንግዲህ ይሄ ነው እንግዲህ ጥረቱ። ጊዜ ፈጃል፣ ብዙ ወዲና ወዲህ ማለት እንትን ይላል፣ ትዕግስትም ያስፈልጋል። ግማሹ ዘሩን ብለህ በፈጠነ ሁኔታ ለፍሬ ሊበቃ ይችላል፣ ግማሹ ደግሞ በተጓዳኝ ዘር እየተጣለ 6 ወርም አመትም 2 አመትም ለፍሬ የሚበቃ ይኖራል። በመሀል ክትትል ያስፈልጋል፣ መነጋገር ያስፈልጋል፣ በቅንጅት መስራት ያስፈልጋል። እንግዲህ ስትራቴጂው ይሄ ነው ባጭሩ ለማለት ነው። እንግዲህ በኢኮኖሚው ነው እንግዲህ ወደ ሌሎቹ ባጭሩ ልመለስ እችላለሁ። አንድ ክብር ቆንስላም ይሰራል ለሚለው ለጠየቀኝ ጥያቄ ማለት ነው። ሌላ እንግዲህ የክብር ቆንስላው አቶ ሰለሞን በጠየቀኝ ላይ ለማከል ፍላጎት ያላቸው ኢትዮጵያውያኖች ሀገራቸው ሄደው ቮለንቲር አድርገው እንዲሰሩ እነሱን ማስተባበር፣ እነሱን ኢንካሬጅ ማበረታታት፣ እነሱን ጥያቄያቸውን ሄዶ ማናገር፣ ተቀናጅቶም ለሀገራቸው በምን መልክ እርዳታ መስጠት እንደሚችሉ መረጃ መስጠትም ያካትተዋል። ከዚህ ሌላ የኢትዮጵያ ብሔራዊ በዓላትን በተመለከተ ከኮሚኒቲ ጋር በመሆን ኮሚኒቲውን በማስተባበር አንዳንድ ኢቨንቶች ማድረግ፣ መተጋገዝ፣ በጋራ ጉዳይ በጋራ ሀገራዊ ጉዳይ ላይ እንዲሰሩ ሀሳብ መስጠትና አብሮ ጋልቫናይዝ ማስተባበር፣ መረጃ እያሰባሰቡ ለዋናው ኤምባሲ ዋሽንግተን ላለው ከእነሱ ጋር መስጠት። ከዚህ ሌላ እንግዲህ ኢትዮጵያ አሜሪካዊ የሆኑት ዜጎችን በተመለከተ ስለ ሀገራቸው የሚመለከተውን መረጃ በሙሉ መስጠትም በአሜሪካንን ሕግና የኢትዮጵያን ሕግ በማይጣረስ ሁኔታ እየለዩ የሚያስፈልጋቸው መረጃ ይሄንንም ያጠቃልላል ማለት ብዬ ነው አቶ ሰለሞን።
አሁን ሲነግሩኝ በጣም ስፋት ያለው ብዙ ተስፋ ሊሰጥ የሚችሉ ስራዎች ሊሰሩበት የሚችል አካባቢ ነው። እንግዲህ አሁን እርስዎ ያሉት እርስዎ ፕሮፌሰር ነዎት እና በምን ጊዜ ነው አንደኛ ይህንን የሚያከናውኑት? በጣም ግዙፍ ከባድ ኃላፊነት ነው፣ ብዙ አካባቢዎችን የሚዳስስ አሁን እንደተነጋገር ነው። ሁለተኛ ሰራተኞች ይኖርዎታል ወይ? ደሞዝ የሚከፈላቸው ቋሚ ሰራተኞች ይመደቡልዎታል ወይ? ቢሮስ ተከፍቷል ወይ? ክሊቭላንድ ይኖራል ያሉኝ
በጣም ጥሩ ጥያቄ ነው። ይሄ እንግዲህ አንደኛ ያቅድም ጠቆሚያል የሀገራችን ሁኔታ ማየት ነው። የአንዳንድ ለምሳሌ ኦኖራሪ ኮንስሌቶች እዚህ አካባቢ በተቻለኝ ለማየት ሞክሬ ነበረ። ባይገርም ሁለት ሰው ሶስት ሶስትም ሰው አላቸው። ጠርቀም ያለ ባጀት አለ። ጥሩ ሎካሊቲ እና ትላልቅ ቤቶች ነው። ግን የሀገራችን ሁኔታ መግደም ማገናዘብ ያስፈልጋል። እኔም በተመለከተ ዋን ማን አርሚ ይላል አሜሪካ፣ እንደምታውቀው
የአንድ ሰው ሰራዊት ማለት ነው።
አዎ፣ ለጊዜው እንግዲህ ይሄን ይመስላል። የወደፊቱን አላውቅም። ይሄን ይመስላል። ቢሮ ተከፍቷል። አንድ ከአንድ በጣም ኢትዮጵያዊ ሰው ጋር ትብብር አድርጎልኝ ተባብረን፣ እሱ ትልቅ ኩባንያዎችን ኦን የሚያደርግ ሰው ነው። ከእሱ ጋር አዎ ተመካክረን እሱ ኩባንያ እሱ ህንፃ ላይ ጥሩ ሎኬሽን ነው ክሊቭላንድ፣ ቢሮውን በደንብ እንጠቀም በሚል እዛ አድራሻ ያለው ቢሮ አለ ማለት ነው። ክፍት ነው ማለት እንችላለን። ግን በቀጠሮ ነው የምትለው፣ የዞን አፖይንትመንት ነው። በዛ መሰረት እንትላለን። እንዴት ትከታተለዋለህ ለሚለው ነገር እድሜ ለቴክኖሎጂ ነው የሚለው። እንዴት ብለኝ ካለህበት በዌብኤክስ ይባላል፣ በዙም በስካይፕ ስልክ መሰረቱ ስልክ ሆነው፣ እጅህ ደግሞ ቢሮ ስማርትፎን ነው። ስማርትፎን ስልክን ይዘህ ቀጠሮህን አድርገህ ከቤትህ ወይም ካለህበት ቦታ መጀመሪያ ብዙውን ጉዳይ የምትጨርሰው በሱ ነው። አይን ላይን የታይ እንዳስፈላጊነቱ ማለት ነው። ለምሳሌ ልስት አሁን ሰሞኑን ከትምህርት ጋር ነው እና ዋነኛ ፎከስ አድርጌ የምሰራው ሳምንት ገደማ መሰለኝ፣ ዛሬ ትናንት ሐሙስ አዲስ አበባ ትሬኒንግ ነበረኝ። ትሬኒንግ የሰጠሁትም በአሜሪካ ኤምባሲ አስተባባሪነት እኔ ከማስተምርበት ስክሪፕ ስኩል ኦፍ ጆርናሊዝም ለኢትዮጵያ ጋዜጠኞች እድሜ ለቴክኖሎጂ እየተያየን በሚገባ ጥያቄ የተነሳ ዲስከስ እያደረግን የመጀመሪያውን በኢትዮጵያ ነጻ ኢንዲፐንደንት የሆነ ኤዲተርስ አሶሲሽን ለማቋቋም ብርቱ የሆኑና ክሬዲብል ኦብጀክቲቭ ፕሮፌሽናል የሆኑ ጋዜጠኞች ታቅቀው ተነስተዋል። እሱን በተመለከተ ኢትዮጵያ መሄድ አላስፈልገኝም ማለት ነው፣ ጊዜውን ወጪውን ምኑን አስበው እና በዛ ቴክኖሎጂ ብዙ ነገር ተሰርቶ ያልቃል። አይን ላይን እየተያየ ነው የምትጨርሰው ጉዳዩ ማለት ነው። እዛ ላይ ነው እንግዲህ ተማምኜ ፈጣን የሆነ ኢንተርኔት ኮኔክሽን፣ ፈጣን የሆኑ ቴክኖሎጂ ውጤቶችን በመያዝ መታጠቅ፣ በዛ መልክ ነው የምሰራ።
ፕሮፌሰር ብሩክ ይገባኛል፣ እርስዎ በጣም ብርቱ ሰው ኖት። በጣም ብዙ ስራዎችን ለብዙ አመታት በአንድ ጊዜ ሲሰሩ እንደቆዩ አውቃለሁኝ። ነገር ግን እንደዛም ሆኖ ግን ሰው ነዎት እርሶ። እስካሁን ድረስ ያሉበት ስራው ራሱ መደበኛ ስራው ከማስተማሩ ጎን ለማስተማር ከመዘጋጀት ጎን ጥናታዊ ጽሁፎችን ይገመግማሉ። እርሶ የሚከታተሏቸው የግሎ ተማሪዎች አሉ። በሁለት ዩኒቨርሲቲዎች በስክሪፕስ የጋዜጠኝነት ትምህርት ቤት ያገለግላሉ። የፌሎሺፕ ፕሮግራሞች ያሉ ይመስለኛል እርሶ የሚከታተሏቸውና የሚመሯቸው። እነዚህን ሁሉ ነገሮች ስንመለከት ቢያንስ ጊዜ የሚባል ፈተና አለ። እና እነዚህ ሁኔታዎች በአንድ ሰው እጅ ስንትም ሰራዊት ቢሆን ያ ሰው ማለት ነው፣ እንዴት ሆኖ ሊከናወኑ ይችላሉ? እና ፍሬያማ ማድረግ ይቻላል እንደዚህ የሚያስጎመጁ እቅዶችንና ሀሳቦችን?
ትክክል። ተገቢ ጥያቄ ነው። አንድ ሰው ነው። ሊሚቴሽን አለው። እንግዲህ ሰዓትን ማብቃቃት ነው። በቀን ለምሳሌ ለዚህ ጉዳይ አንድ ሰዓት ጠዋት፣ አንድ ሰዓት ወደ ማታ ብትመድብ እያል መመደብ አለብን። በክላስ የሌክቸር ባለኝ ሰዓት ተገቢም አይደለም ሊሆንም አይችልም። ግን ካለሁበት ከቢሮ ሆኜ ደግሞ ስልኬን ስራዬን እቀጥላለሁ ማለት ነው። ኢንቢትዊን ክላስስ ኢንቢትዊን ሌክቸር እንግዲህ በደንብ ግን ሚቲክለስ እና ፕርሲስተንት ይላል። ነክሰህ ይዘህ ሊስት አውጥተህ በደንብ እቅድ አውጥተህ አንድ ቼክ እያደረግህ ከሄድክበት እንግዲህ በሳምንት ይህን ያህል ኩባንያ ኮንታክት አድርግ። እንደገና ደግሞ በነገራችን ላይ ኢሜይልም አለ፣ ሌላም አለ። ጄኔሪክ ሌተር ነው የምታዘጋጀው። ለምሳሌ አንድ ላይ ለሰላሳ ሀያ ኩባንያዎች ትለቃለህ ኢሜይል ማለት ነው። ይመልስ ይመልሳል፣ የማይመልስ አይመልስም።
ግን ክትትል ይፈልጋል።
አዎ፣ ይህን ታደርጋለህ። ልክ ነህ። ስትሬን አለ። ልጆቹም እያደጉ ነው ያሉ ልጆች አሁንም ወደ ሴማይ ሪታየርመንት ልበል ግዴም ሄደት ይያለ ስለሆነ በዛም መልክ ደግሞ ወደ ትራንዚሽንም ወደሚከተሉት 2 3 አመት ደግሞ ተቀላልና ወደ ጥሮታም ለመሸጋገር ስለማስብ የክላሱንም ሎድ እየቀነስክ ኦንላይን ሰርቲፋይስ ዶንክ ኦንላይን ለማስተምረው ኢትዮጵያ በቅርብ ጊዜ አንድለት ጊዜ እጨ ነበር ኢትዮጵያ ሆኜ ማስተማሪን ቀጥያለሁ። በነገራችን ላይ ሰለሞን እንዴት በለኝ ችግሩን ኢንተርኔት ያለው ችግር እንዳለ እናቃለን ችግር አለ አይቻለሁ ግን ቸም በግልጽ ለማስቀመጥ ሂልተን ሆቴል በየቀኑ ለዚህ ጉዳይ ያልኩ 1 ሰዓት 2 ሰዓት ቁጭ ያልኩ ኢንተርኔት ክፍል ፈጣን የሆነና ኤፌክቲቭ የሆነ ኢንተርኔት ነበራቸው እንዲያነት ቦታዎችን እየፈለኩ ስጠቀም ነበር ለማለት ነው። እንግዲህ ከኢትዮጵያ አስተምር ነበር ማለት ነው።
ከኢትዮጵያ እዚህ ወደ ኦሃዮ ዩኒቨርሲቲ አስተምሩ ነበር።
አዎ አዎ ቴክኖሎጂ ያንን ይፈቅዳል። በነገራችን ላይ ኢትዮጵያ ሀገራችንም እሱ ላይ ፎከስ ተደርጎ ቢሰራ አሉ የኦንላይን ዩኒቨርሲቲዎች ፓርትነርነት ቢያብሩ የኛ ዩኒቨርሲቲዎች መንግስትም ፌደራል ፐብሊክም ሆነ ፕራይቬቶች ብዙ የተዋጣ ስራ አንድለት እንደጀመሩ ሰምቻለሁ አይቻለሁም በኒውስ ላይ። በዛ መልክ መጠቀም የሚቻል መስለኛል። ያልከው ግን ማይታበል ነው። አምቢሽን አምቢሽን ነው። በጎ ማሰብ በጎ ማሰብ ነው። ጥሩ መመኘት ደግሞ ጥሩ ነው። እንግዲህ እግዚአብሔር ከረዳ ኮሚትመንቱም ካለ ተስፋ ለመቁረጥም ካለ ሌላ አይደለም ተራራውን ይተነቀላል ማለት አይደለም። ለዛች አንድ ሀገር አንድ ለምሳሌ አንድ ኩባንያ ዋን ኢንቨስተር ይልበል በሶስት ወር በሁለት ወር በስድስት ወር ቢገኝ እንግዲህ ውጤቱ የሌላውን የመቶ የሰላሳውን የሀያውን ክሽፈት ያካክሳል ማለት ነው። ሆድን ሰፊ አድርጎ አለዛ ፍረስትሬሽኑ ይገላል። የደወልኩለት ሁሉ ካልመለሰልኝ ምል ሰው ከሆነ በራሴ መቀ እንደም ይመስለኛል። ሊሆንም አይችልም በምንም አይነት መጠበቅም አይገባም። የተለጠጠ አምቢሽን ሪያሊቲ ሂትስ ዩ ይባላል። ሪያሊቲው ኦን ዘ ግራውንድ ሌላ ነገር ሌላ ታሪክ ነው። እና ማየት አለብህ 10 ወር 15 ወር አንድ ምላሽ ካገኘህ ይሄ ራሱ ተስፋ ይሰጣል። በአሜሪካም በምዕራቡም ዓለም ያለው ይሄ ነገር ነው። ከኮንታክት ከኔትወርኪንግ ሰው በሰው በማወቅም በመሳሰሉትም ብዙ ነገሮች ደግሞ ሊፋጠኑ ይችላሉ። ይህን ይመስላል። የሰጠው ግን አስተያየት ተገቢ ነው። ከዛ በተረፈ እንግዲህ እግዚአብሔር ይርዳ ይባላል።
አሜን። ለመሆኑ ስንት የክብር ቆንሲሎች አሏት ኢትዮጵያ? የሚያውቁት መረጃ አለ?
ቼክ አድርጌያለሁ። ሌሎችንም ልሰጥ እችላለሁ። እዚህ አካባቢ ያሉትን በሙሉ ልበድ ማለት አልችልም። ዋና ዋና የተባሉ የአውሮፓ ሀገሮች አላቸው። እዚህ አካባቢ የራሳቸው ማህበር አላቸው። በወር አንዴ፣ ሁለት ወር፣ በሶስት ወር አንዴ የሚገናኙ አሉ። ዲትሮይት መሄድ ያስፈልገኛል። ክሊቭላንድ ላይ 8-9 አሉ የክብር ቆንስላዎች። ከእነሱ ጋር ራስን ማስተዋወቅ
የሌሎች ሀገሮች ነው የሚሉኝ።
አዎ ሌሎች ሀገሮች ወደ እኛ መጣሉ የሌሎች ሀገሮችን ብዬ መጀመሪያ አሉ። ሌሎቹማ ያውቁታል ጥቅሙ ምን እንደሆነ። እንግዲህ እኛ ጀመርን ማለት ነው። እንግዲህ ወደ ጥያቄ ስመለስ የቴት አሉ ላልከው መጀመሪያ የተጀመረው ኢትዮጵያ እኔም ራሴ ምክትል አምባሳደርነት ተሹሜ ስመጣ የዛሬ 18 ዓመት መሆኑ ነው። ሂውስተን ብቻ ነበረን። እንግዲህ ስም መጥቀስ ካስፈልገ መጥቀስ ይችላለሁ። ከሂውስተን እስካሁን ድረስ እንዳለ ቼክ አድርጌያለሁ። ያግለሰብ ኢትዮጵያዊ ነው፣ ኢትዮጵያ አሜሪካዊ ነው። እዛ አንድ አለን። ቀጥሎ እኔ ያለ ዋሽንግተን የከፈት ነው ማለት እጅ ያስጀምር ነው ሲያትል ነው። ጥሩ በጣም የታወቁ ኢትዮጵያ አሜሪካዊ አሉ። አሁን ሌላ አንድ አይ ቲንክ የአሜሪካዊ መሰለኝ ቀጥሏል። እሳቸው ወደ ኢትዮጵያ ተመልሰው ከፍተኛ ቦታ ላይ ቱሪዝም ላይ ተመድበው ሰርተው አሁን ወደ ጡረታ ይሄዱ ይመስለኛል። ሌላ ሺካጎ 3 ዓመት በፊት መሰለኝ አንድ ሰው መመደቡን አውቃለሁ። ገና አልተዋወቅንም። ምን ያህል የሚለውን ነገር እንደው መረጃውን ብቻ ልስጥ ብዬ ነው። ይህን ይመስላል። አሁን ከዚህ ሌላ የለም። እንግዲህ አሁን የታሰበው እኔ ባለሁበት ሎወር ሚድዌስት እኔ ስሆን እንደምጠረጥረው አንድ ወይ ሁለት ሰው አንድ ኮሎራዶ፣ አንድ አትላንታ ሊኖር ይችላል ብዬ ገምታለሁ። ኮሎራዶ ያሉት አሜሪካዊት ናቸው፣ ግን ወደ አትላንታ ያሉት እንደኔው ኢትዮ አሜሪካዊ የሆኑ ሰው እንደሆኑ የተረዳሁት እና ብዙ የለንም ለማለት ነው። የጀርመንን እንኳን ምሳሌ ብሰጥህ ጀርመን ሙሉ ኮንሱል ጀነራሎች ወደ 9 ገደማ አላቸው። አሜሪካ ቁልፍ ቁልፍ ሪጂናል ኤሪያዎች ውስጥ ኦኖራሪ ኮንስሌቶች 0 ቁጥር የላቸው። እነሱ እንደ ፊደር ናቸው። ፊደር
መጋቢዎች ናቸው።
መጋቢ ናቸው። በዛ መልክ ነው የሚሰሩት። ስዊድኖችን ብትፈልግ አሁን ኦሃዮ እዚ የባልቲክ ስቴቶች እና ፖላንድ የመሳሰሉት ብዙ የእነሱ ዝርያ ስላሉ ሁሉም ወደ ዝርያዎቻቸው እያደሉ ለጥቅሙም ሲህ ሀገራቸው ስለሆነ ባለሀብት ናቸው ምናቸው ሀገራቸው እናት ሀገራቸው ተመልሶ ኢንቨስት ቢያደርጉ በሚል ሁሉም ስትራቴጂክ በሆነ አስተሳሰብ ላይ ተመስርቶ የክብር ቆንስላ ሰዎችን ይመድባል ማለት ነው። አሰራሩ እንግዲህ ከሞላ ጎደል ይህን ይመስላል። እኛም በተመለከተ ግን ገና ጀማሪዎች ነን ብንል ከእውነት ትክክል ይመስለኛል። ብል
ፕሮፌሰር ብሩክ ኃይሉ መቼም እስካሁን ድረስ ሳነጋግሮትም ከሚሰሩትም ስራ ከሚያደርጉትም አስተዋጽኦ አኳያ በዚህም በሚሰማሩበት አዲስ ተግባር አዲስ መስክ እንደ ፍላጎቶ እንደ ህልሞ ስኬት ያስመዘግባሉ የሚል እምነት አለኝ። በድጋሚ እንኳን ደስ አለዎት ለዚህ ትልቅ ኃላፊነት ስለተቀመጡ ስለተሰጡት ይሄ የሀገር አደራ። እግዚአብሔር ይስጥልኝ። ለጊዜው መልካሙን ሁሉ እመኝልዎታለሁ ለስራው።
እኔም አቶ ሰለሞን እዚህ ጉዳይ ላይ ፕሮግራም ለመስራት ወስደህ ስለጠየቅህ በጣም አመሰግንሃለሁ። ለተመኘልኝም በጎ ምኞት አመሰግንሃለሁ። ሌላ አይደለም ብለው እያንዳንዱ ፖለቲካውን ከስር አድርጎ አገርን ከላይ አድርገን ጠጠር ቢወረውር እያንዳንዱ አገራችን ምን ያህል እድገትና ምን ያህል መረጋጋት ላይ ትደርሳለች የሚል ጽኑ እምነት አለኝና እርግጠኛ ነኝ ኢትዮጵያኖች እጅ ለእጅ ተያይዘን አሁን የመጣውን እድል በመጠቀም ወደኋላ ሳናይ ወደፊት እያየን ካደረግን ሁሉ አላፊ ነው። ሁላችንም የምናልፍ ሰዎች ነን። የማያልፍ ነገር ግን ለዛ ለታረዘው ለተራበው ሕዝብ አንድ ነገር ሞክረን ሌላ ቢቀር ሞከርኩ ብንል ጥሩ ይመስለኛልና እድገትና ብልጽግና ለሀገሬና ለወገኔ እየተመኘሁ እዚህ ላሉትም ኢትዮጵያ ወገኖች ሰላምታ እያቀረብኩ አንተም አክብረህ ስለጠየቅከኝ እግዚአብሔር አክብርልኝ ይላል አቶ ሰለሞን ታላቅ ጋና ሌላ አንተ